ይህ የቫቲካን ራዲዮ ነው። ብፁዕ አቡነ ብርሃነ ኢየሱስ የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ መንግሥት ጠቅላይ ሚኒስትር መለስ ዜናዊ ህልፈተ ሕይወት ተከትሎ ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያ የኢትዮጵያ ጳጳሳት ጉባኤ ፕሬዚደንት እንደመሆኑ መጠን ለኢትዮጵያ መንግሥት የሐዘን መግለጫ ልከዋል። የመግለጫው ይዘታ ለአድማጮች ቢያብራሩልን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርግጥ ነው በክቡር ጠቅላይ ሚኒስትር የአቶ መለስ ዜናዊ ህልፈተ ሕይወት በተመለከተ በኢትዮጵያ ካቶሊክ ቤተ ክርስቲያን ስም የሐዘን መግለጫ ሰጥቻለሁ። ይኸውም በሚዲያ ሁሉ ተላልፏል። ይህንንም ያደረግንበት ዋናው ጉዳይ የእኚህ የታላቅ ሰው ህልፈተ ሕይወት ሁላችን የሰማነው በጣም አስደንጋጭና ጥልቅ ሐዘን በተሰማን ሁኔታ ነው። ምክንያቱም እኛ የምናውቀው እሳቸው እንደታመሙና በሕክምና ላይ እንደነበሩ ነው እንጂ ህመማቸው ለህልፈተ ሕይወት ያደርሳቸዋል የሚል ግምት አልነበረንም፣ እኔም ሆንኩ በአጠቃላይ ህዝቡም። ስለዚህ ነው ሐዘኑ በጣም ከባድ የሆነው። ትናንትና ማታ አስከሬኑ ከአውሮፓ ሲመጣ ለመቀበል ቦሌ አይሮፕላን ሄጄ ነበር። እኔም ከሌሎች የሃይማኖት አባቶች ጋር ማለት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳሳት፣ እንዲሁም ከእስልምና ጉባኤ ፕሬዚደንት፣ ከመካነ ኢየሱስና ከወንጌላውያን ህብረት ፕሬዚደንቶች ጋር እንዲሁም የሌሎች ሃይማኖት መሪዎች ጋር ሆነን ብዙ ሰው ባለበት አስከሬኑን ወደ 4 ሰዓት ተሩብ ገደማ መጥቶ ተቀብለናል። በእውነቱ በዛን ጊዜ ይታይ የነበረው ሐዘን በስራ ባልደረቦቻቸውም ሆነ በተራው ኢትዮጵያዊ እስከ ቤተ መንግስት ድረስም ሬሳውን የሸኙት ወጣቶችም ለቅሶና እንባ ሲታይ ሐዘኑ መሪር መሆኑ ይታወሳል። እንደሚታወቀው እኚህ ጠቅላይ ሚኒስትር ክቡር አቶ መለስ ዜናዊ ለ21 ዓመት በልዩ ልዩ ስልጣን ደረጃ ላይ በሀገሪቱ ላይ ቆይተዋል። በዚህም ጊዜ በህዝቡ ዘንድ ባለራዕይ፣ ጠንካራ ሰራተኛ፣ ቁርጠኛ መሪ ሆነው ነው ታይተው የቆዩት እና ከድሮ ከገና በትግል ህይወት ከተሰማሩበት ጊዜ ጀምሮ ህይወታቸው እስካለፈበት ድረስ ለሀገራቸው ለኢትዮጵያ ተቆርቋሪ፣ ይህችም አገር ከድህነት ወጣ፣ ከጦርነት ወጣ፣ ከእርስ በርስም ጦርነት ወጣ፣ መካከለኛ ገቢ ካላቸው አገሮች እንድትሆን ጥረት አድርገዋል። በእውነቱም ደግሞ የተጀመሩት የእድገት እና የልማት ስትራቴጂዎች ሲታዩ በአሁኑ ጊዜ ኢትዮጵያ ሌሎችም እንደሚመሰክሩት ከአፍሪካ አገሮች ውስጥ ከአምስቱ አንዷ ሆናለች። ማለት አምስቱ ፈጣን እድገት እያሳዩ ካሉ አገሮች ውስጥ አንዷ እንድትሆን አድርገዋል። በዚህም ትልቅ ቦታ ይሰጣቸዋል። ሌላውም ደግሞ በአፍሪካም ደረጃም ቢሆን እንደሚታወቀው በዜናም እንደምናየው በዓለም ደረጃ አፍሪካን በመወከል በዚህ በአየር ለውጥ ጉባኤ ላይም ሆነ በእነዚህ በሀብታሞች በሚባሉም በ8ቱም ወይም በ20ዎቹ አገሮች መካከልም ብዙውን ጊዜ አፍሪካን ህብረትን እየወከሉ እየተገኙ ለአፍሪካም ተቆርቋሪ ሆነው የነበሩ ታላቅ መሪ ናቸው ማለት ይቻላል። እንግዲህ በአጠቃላይ ለወጣቱ ትውልድ በተለይ ትናንትም በጣም ያዘነው እና ሐዘኑን በብዛት የገለጠው ወጣቱ ክፍል ምን እያለ ነበር? እኚህ ሰው ጀግና ናቸው፣ የለውጥ አርአያ ናቸው፣ የለውጥ ምሳሌ ናቸው፣ አልሞቱም። እኛም ደግሞ ይሄንን ያስጨበጡንን ከድህነት የመውጣትና በሰላም የመኖርን ፍላጎት እንቀጥላለን፣ ራዕያቸው አይሞትም እያሉ ትናንት ሲገልጡ ነበር። ካቶሊካዊት ቤተ ክርስቲያንም ከእሳቸው የተሰጠውን መመሪያ ሁሉ በመከታተል በተለይ ከድህነት ለመላቀቅ በሚደረገው ስራ ላይ በትምህርትም ሆነ በጤና በሌሎችም ዘርፎች የምትችለውን ለመስራት የበኩሏን ጥረት እያደረገች ትገኛለች። የእሳቸው ሞት ቢያሳዝነንም አሁንም ወደፊት በኢትዮጵያ ደረጃ የተጀመሩት ስራዎች በሰላማዊ መንገድ እንዲቀጥሉና የዲሞክራሲያዊ የነጻነት መንገድ የመቻቻል በተለይ በሃይማኖቶችና በልዩ ልዩ ብሔር ብሔረሰቦች መካከል መቻቻል ሰፍኖ ይህች ሀገር የምታድግበትና በእውነቱ በሃይማኖትም ጸንታ የምትኖር አገር እንድትሆን እኛም ጳጳሳት፣ ካቶሊካውያን ጳጳሳት፣ ካህናት፣ ገዳማውያን፣ መነኮሳት፣ መነኮሳን ሁላችን ጸሎት በማድረግ ላይ እንገኛለን።
ጠቅላይ ሚኒስትር መለስ ዜናዊ ለ21 ዓመታት ኢትዮጵያን መርተዋል እና በቤተ ክርስቲያን እይታ ስለ አመራራቸው ምን አስተያየት አለዎት?
እንግዲህ እኚህ ጠቅላይ ሚኒስትር ለ21 ዓመት ቢቆዩም ቅድም እንዳልኩት የራሳቸው ፓርቲ ያላቸው ከዛም ፓርቲ ጋር ሆነው አብረው ወደ ኢትዮጵያ የመጡ ናቸው። ይህም ፓርቲ ከሌሎች ፓርቲዎች ጋር ተደምሮ በተለይ ሰፋ ያለ አገር አቀፍ የሆነ ፓርቲ ተመስርቶ የእሱ ጠቅላይ ሚኒስትር ሆነው ነው ያገለገሉት። በቤተ ክርስቲያናችን እይታ እኚህ ሰው በእውነቱ ጠንካራ ሰራተኛና ባለ ራዕይ መሆናቸውን እንገነዘባለን። እንዲሁም ደግሞ በሃይማኖቶች መካከል የመቻቻልና የመከባበር እንዲሁም ደግሞ በመጀመሪያ ጊዜ በወጣው ህገ መንግስት ውስጥ የሃይማኖቶች እኩልነት የሃይማኖት ነጻነት እንዲሰፍን ብዙ ጥረት ያደረጉ ነው። ምክንያቱም በፊት ይህ ያልነበረ ሁኔታ ስለሆነ ነው። ስለዚህ ቤተክርስቲያናችንም በሙሉ ነጻነት እንድትንቀሳቀስ ረድቷታል ማለት እችላለሁ። በዚህ ባለፉት 21 ዓመቶች ያሉትንም ችግሮች በድርቅም ሆነ በጎርፍም ሆነ በምንም በሚደርሱ ችግሮችም ላይ ቤተክርስቲያናችን ከመንግስት ጎን በመሆን ስታገለግል ቆይታለች። ወደፊትም ደግሞ አሁን የሰፈነው ሰላምና የሰፈነው የልማት እንቅስቃሴ እንዲቀጥል ጥረት ታደርጋለች።
ጠቅላይ ሚኒስትር መለስ ዜናዊ ራዕይ ያላቸው መሪ ነበሩ ተብሎ ነው የሚነገረውና አሁን የኢትዮጵያ ፖለቲካ ገጽታ ሊለወጥ ይችላል ወይ?
እንግዲህ ቅድም እንዳልኩት እሳቸው ራሳቸው ብዙ ጊዜ ይናገሩ እንደነበር እሳቸው ያው ፓርቲ ያዘዘኝን ስራ እፈጽማለሁ በማለት ነው እዚህ ስራ ላይ የቆዩት። እንዲያውም ባለፈው ጊዜ ከዚህ ኃላፊነት ብታወርዱኝና እኔ እንደ ተራ የፓርቲው አባል ሆኜ ከቤተሰቤና ከልጆቼ ጋር ትንሽ አረፍ ብዬ እንድኖር ፍቀዱልኝ ብለውም ጠይቀው ነበር ነው የሚባለው። እና ይህ አልሆነም። ለዚህኛው ዙር ቀጥል ብሏቸው ሲሰሩ ነበረ። እውነትም ቀጥለው ሰርተዋል። ባለራእይ ሲባሉ ማንም ድሃ ሀገር በድህነቱ ተይዞ ወይም ታስሮ የመኖር ግዴታ የለበትም። ህዝቡ ከተማረ፣ ህዝቡ ከተንቀሳቀሰ ከድህነት አረንቋ መውጣት ይችላል የሚል አርአያና እንዲሁም ደግሞ የቅድም እንዳልኩት በዘር በጎሳ በብሔር መከፋፈል ሳይሆን እያንዳንዱ ብሔርና ጎሳ ተከባብሮ በአንድ ላይም መኖር ይችላል፣ በሃይማኖትም ሳይለያይ በአንድ ላይ መኖር ይችላል የሚለው ራዕይ ስለነበራቸው ነው ባለ ራዕይ የሚባሉትና ይሄም ሆኖ ጥረት አድርገው ይህች ሀገር ቅድም እንዳልኩት በከፍተኛ የኢኮኖሚ እድገት ላይ ነው የምትገኘው። በዚህ ምክንያት ነው እንግዲህ ባለራእይ የሚባሉት። ትንሽ የሚያሳዝነው የእሳቸው ህልፈተ ህይወት ገና በሰከነ እድሜ ላይ በ57 አመት ላይ ሲገኙ ማረፋቸው ነው። ምክንያቱም መጽሐፍም ለመጻፍ ፈልገው ነበር። ትንሽም ደግሞ ከዚህ ከስልጣን አካባቢ ዞር ብለው ያለውን ሁኔታም ለመገምገም ጊዜ ፈልገው ነበር። ይሄን ሳያገኙ በማለፋቸው ትልቅ ሀዘን በኢትዮጵያም ላይ አለ፣ በቤተሰባቸውም ላይ ይህ እንደሚኖር እርግጠኛ ነኝ። ስለዚህ ለቤተሰባቸውም ለልጆቻቸውም በተለይ ለባለቤታቸውና ለቅርብ ወዳጆቻቸው ሁሉ እኛ እንደ ቤተክርስቲያን አባቶች መጽናናትን ሁሉ እንመኛለን። ወደፊት ግን የተጀመሩት ነገሮች የእሳቸው ብቻ አይደሉም፣ የሀገር ሆኗል። አገርም ኃላፊነት አለበት። ፓርቲውም እንዲሁም የመንግስት ባለስልጣናት እሳቸው የጀመሩትን መቀጠል እንጂ ማቋረጥ አይችሉም። ምክንያቱም የተጀመረ ነው፣ ሁሉም የሚያውቀው ነው፣ ድብቅ ነገር የለም። ይሄንን እንግዲህ ወደኋላ ካደረጉ ታሪክም ሊፋረዳቸው ስለሚችል ማንም አያደርገውም። እንዲያውም ያለው ሁኔታ ይቀጥላል ባይ ነኝ።